የአሜሪካ ድምጽ ነው። በ19 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬው ማክሰኞ ምሽት ዝግጅታችን አሁን ጀመረ። የገታ ወንጀል ከጊዜ ወደ ጊዜ እየጨመረ መምጣቱን የአማራ ክልል ፖሊስ ኮሚሽን አስታወቀ።
ክልሉ ወደ ግጭት ከተገባበት ባለፈው ዓመት ሐምሌ መጨረሻ ጀምሮ ወደዚህ ባሉት ጊዜዎች ግለሰቦችን፣ ባለሀብቶችን እና ልዩ የህብረተሰብ ክፍሎችን እገታ በመፈጸም በማንገራገር እና በማስፈራራት እየተደራደሩ ገንዘብ የመቀበል የወንጀል ድርጊት ከቅርብ ጊዜ ወዲህ በክልሉ በኩል በጣም ተደጋግሞ እና ሰፊ ድምጽ ይዞ ያየ ነው የወንጀል ድርጊት ነው።
የሰማችኋቸው የክልል ፖሊስ የሚዲያ ጉዳዮች ዋና ክፍል ኃላፊ ኮማንደር መሳፍንት ሸቴን ነው። የዚህን ዘገባ ዝርዝር ባብየረስ በሚስቱ ወደናንተ ይቀርባል። ዛሬ ማክሰኞ መስከረም 22 2017 ዓ.ም ሰላም ጤና ይስጥልን ተመልካቾቻችንና አድማጮቻችን፣ የአሜሪካ ድምጽ ዝግጅታችን ጀምሯል። አስማማየ ነው ያስተናግድኳችሁ። እስከ ምሽቱ 4 ሰዓት ድረስ ከእናንተ ጋር ቆይታ አድርጋለሁ። ለዓለም ዜናዎቹ እንግዶ ወልዴ ያብሮኛል። የምሽቱን የስቱዲዮ ቅንብር እየመራለን ብራና ሄሉናስ። የምሽቱ ዋና አዘጋጃችን ደግሞ አሉላ ግርማ ነው። እስከ ምሽቱ 4 ሰዓት ድረስ ከኛ ጋር ቆይታ እንድታደርጉ ጋብዛለን። አሁን ከዓለም የተሰባሰቡ ዜናዎች እንግዶ ይጣበቃችኋል።
በድጋሚ እንደምን አመሻችሁ። የእገታ ወንጀል ከጊዜ ወደ ጊዜ እየጨመረ መምጣቱን የአማራ ክልል ፖሊስ አስታወቀ። ኢራን በርካታ ሚሳኤሎችን ከጥቂት ሰዓታት በፊት ወደ እስራኤል አስወነጨፈች። በአሜሪካ የወደብ ሰራተኞች የሥራ ማቆም አድማ መቱ። እንዲሁም ጂሚ ካርተር 100 ዓመት ልደታቸውን አከበሩ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የእገታ ወንጀል ከጊዜ ወደ ጊዜ እየጨመረ መምጣቱን የአማራ ክልል ፖሊስ አስታውቋል። በአማራ ክልል ባለፉት 3 ዓመታት እየጨመረ የመጣው በሰላማዊ ሰዎች ላይ የሚፈጸም የእገታ ወንጀል አሳሳቢ ደረጃ ላይ ደርሷል ሲል የክልሉ ፖሊስ ኮሚሽን አስታውቋል። በኮሚሽኑ የሚዲያ ጉዳዮች ክፍል ኃላፊ ኮማንደር መሳፍንት ሸቴ ለአሜሪካ ድምጽ እንደተናገሩት ባለፈው ዓመት ብቻ 287 የሚሆኑ የእገታ ወንጀሎች ተፈጽመዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ተጠባባቂ ዋና ኮሚሽነር ራኬ መለሰ በበኩላቸው መንግስት በአንዳንድ የጸጥታ ኃይል አባላትና በሌሎች ቡድኖች የሚፈጸመውን የእገታ ወንጀል መቆጣጠር አለበት ብለዋል። አድማጮች፣ የዚህን ዘገባ ዝርዝር በምሽቱ አብይ ርዕሳችን እናቀርባለን። ኢራን ከጥቂት ሰዓታት በፊት በርካታ ሚሳኤሎችን ወደ እስራኤል አስወነጨፋለች። ኢራን በርካታ ሚሳኤሎችን ወደ እስራኤል ማስወንጨፏን እስራኤል አስታውቃለች። ነዋሪዎች በቦምብ መጠለያ አካባቢ እንዲሆኑ የእስራኤል ሰራዊት ሲመክር የአደጋ ማስጠንቀቂያ ጥሪ በመላ አገሪቱ ሲጮህ ቆይቷል። ኢራን በባሊስቲክ ሚሳኤሎችን በቅርቡ ለማስወንጨፍ በመዘጋጀት ላይ ነች ሲሉ አንድ ከፍተኛ የአሜሪካ ባለስልጣን አስታውቀው ነበር። ስማቸው እንዳይጠቀስ የፈለጉት ባለስልጣን እንዳሉት ኢራን የጥቃቱን የምትፈጽም ከሆነ አደገኛ ውጤት ይኖረዋል ብለው ነበር። እስራኤል ባለፈው ሳምንት የሂዝቦላ መሪን ሐሳን ናስራላህን እና ሌሎችንም መሪዎች እንዲሁም የኢራን እስላማዊ አብዮታዊ ዘብ ምክትል አዛዥን መግደሏን ተከትሎ በቀጠናው ውጥረት ጨምሯል። ክብራትና ክብራን፣ አሁን በቀጥታ በምንከታተለው ስርጭቶች ላይ ደግሞ እንደምንመለከተው የሚሳኤል ጥቃቶቹ ለጊዜው እንደቆሙ የእስራኤል ሰራዊት አስታውቋል። በቱኒዚያ ለፕሬዝደንትነት የሚወዳደሩት ፖለቲከኛ 12 ዓመት እስር ተፈረደባቸው። በቱኒዚያ የሚገኝ ፍርድ ቤት የተቃዋሚው ፓርቲው ፕሬዝደንታዊ እጩ ላይ የ12 ዓመት እስር ቅጣት አስተላልፏል። የድምፅ ሰጪዎችን ይሁንታ በሚያሰባስቡበት ጊዜ ማጭበርበር ፈጽመዋል የተባሉት የተቃዋሚው እጩ ያቺ ዛሜል በመጪው እሁድ በሚደረገው ፕሬዝደንታዊ ምርጫ ላይ ተፎካካሪ ሆነው እንደሚቀጥሉ ጠበቃቸው አስታውቀዋል። ውድድሩን በመብራት ላይ ያሉትና አሁን በስልጣን ላይ ያሉት ፕሬዚዳንት ካይስ ሳይድ በእንዳረፋን አቆጣጠር 2019 ወደ ስልጣን የመጡ ሲሆን ፓርላማውን አፍርሰው በሌላ የተገደበ ስልጣን ባለው ሕግ አውጪ አካል ተክተውታል። ፕሬዚዳንቱ የፍትህ ስርዓቱን በመጠቀም ተቀናቃኞቻቸውን እያስወገዱ ነው የሚል ትችት ይቀርብባቸዋል። ከፕሬዚዳንቱ ጋር እንዲወዳደሩ በአገሪቱ ምርጫ ቦርድ ፈቃድ ከሰጣቸው ሁለት እጩዎች መካከል አንዱ አያች ዛሜል ነበሩ። ሌሎቹ ተወዳዳሪዎች ግን በመንግስት አግደዋል። ቅጣቱ ፍትሃዊ ያልሆነና ቧልት ነው ሲሉ ጠበቃቸው ተናግረዋል። አድማጮቻችንና ተመልካቾቻችን፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በአሜሪካ የወደብ ሰራተኞች የሥራ ማቆም አድማ መጡ። በአሜሪካ የወደብ ሰራተኞች ከክፍያና ከሌሎችም ጉዳዮች ጋር በተያያዘ የሥራ ማቆም አድማ መጥተዋል። አድማው ከጥቂት ሳምንታት በላይ የሚዘልቅ ከሆነ የዋጋ ግሽበትና የሸቀጥ እጥረትን ሊያባብስ ይችላል ተብሏል። 45 አባላት ያሉት የወደብ ሰራተኞች ማህበር አድማ 36 ወደቦች ላይ መስተጓጎል ሊፈጠር እንደሚችል ታውቋል። በወደቦቹና በሰራተኞቹ መካከለ ያለው ውል ዛሬ ለሊት ላይ እንዳበቃ ሲታወቅ ድርድሩ መጠነኛ መሻሻል እያሳየ ነው ተብሏል። ከሜን እስከ ቴክሳስ በሚገኙ ወደቦች የሚገኙ ሰራተኞች አድማ መምታት የአቅርቦት ሰንሰለቱን የሚያዛባና ከጥቂት ሳምንታት በላይ የሚቆይ ከሆነ ደግሞ የሸቀጥ እጥረትና የዋጋ ውድነት ሊያስከትል እንደሚችል ተነግሯል። በመጪው ወር ተቀራራቢ ፉክክር የሚታይበት ምርጫ ሊደረግ እቅድ በተያዘበት ወቅት የተጠራው አድማ በመራጮች ላይ ተጽዕኖ የሚያሳድር ከሆነ የምርጫው አንዱ ጉዳይ ሊሆን እንደሚችል ይጠበቃል። ጂሚ ካርተር 100ኛ ዓመት ልደታቸውን አከበሩ። የቀድሞው የአሜሪካ ፕሬዝዳንት ጂሚ ካርተር 100ኛ ዓመት የልደት በዓላቸውን ዛሬ አክብረዋል። በዚህም የመጀመሪያው 100 ዓመት ዕድሜ የቆዩ የአሜሪካ ፕሬዝዳንት ሆነዋል። ከእንደ አውሮፓውያን አቆጣጠር 1977 እስከ 1981 39ኛው የአሜሪካ ፕሬዝዳንት ሆነው ያገለገሉት ጂሚ ካርተር ላለፉት 40 ዓመታት በላይ ለሚሆን ጊዜ ደግሞ የካርተር ማዕከል ለተሰኘውና ከባለቤታቸው ሮዝሊን ካርተር ጋር በመሆን ለመሰረቱት መንግስታዊ ያልሆነ ድርጅት ሰርተዋል። ሮዝሊን ካርተር በ97 ዓመታቸው ባለፈው ዓመት ዳር ወር ላይ ከዚህ ዓለም በሞት ተለይተዋል። የቀድሞው ፕሬዝዳንት ካርተር ላለፉት 19 ወራት የትውልድ ስፍራቸው በሆነው ፕሌንስ ጆርጂያ በቤት ውስጥ እንክብካቤ በማግኘት ላይ ናቸው። በዋይት ሃውስ ፊት ለፊት ባለው ስፍራ ላይ መልካም ልደት ለፕሬዝዳንት ካርተር የሚል ጽሑፍ ከ100 ቁጥር ጋር በደማቁ ሰፍሮ ተስተውሏል። ጂሚ ካርተር ጊዜው ደርሶ የቀብር ስነ ስርዓታቸው በሚፈጸምበት ጊዜ የወቅቱ ፕሬዝዳንት ጆ ባይደን ንግግር እንዲያደርጉ ጠይቀዋቸዋል። በእንደ አውሮፓውያን አቆጣጠር 1976 በባይደን የደላዌር እንደራሴ በነበሩበት ጊዜ ለካርተር ፕሬዝዳንታዊ እጩነት ድጋፋቸውን ገልጸው ነበር። በመጨረሻም በአሜሪካ ምርጫ በምክትል ፕሬዝዳንትነት በእጩነት የቀረቡት ሪፐብሊካኑ ጄዲ ቫንስ እና ዲሞክራቱ ቲም ዋልዝ ዛሬ ምሽት ኒውዮርክ በሚገኘው የሲቢኤስ ቴሌቪዥን ጣቢያ ክርክር ያደርጋሉ። የሚኒሶታው አገረ ገዥ ቲም ዋልዝ እና የኦሃዮ እንደራሴ ጄዲ ቫንስ ዛሬ ምሽት የሚያደርጉት ክርክር የመጀመሪያውም የመጨረሻውም እንደሆነ ተነግሯል። በዶናልድ ትራምፕ እና በካማላ ሄሪስ መካከል ቀን የተቆረጠለት የክርክር መድረክ እስካሁን ባለመኖሩ የዛሬው ምሽት ክርክር በሁለቱ ፓርቲዎች መካከል የሚደረግ የመጨረሻው ክርክር ሊሆን ይችላል ተብሏል። በአሜሪካ ምስራቅ ክልል አቆጣጠር ከምሽቱ 9 PM ሰዓት፣ በኢትዮጵያ ሰዓት አቆጣጠር ደግሞ ከሌሊቱ 10 ሰዓት የሚደረገውን ክርክር ቪኦኤ አማርኛ በፌስቡክ እና በድረ ገጹ በቀጥታ እንደሚያስተላልፍ እናስታውቃለን። እንድትከታተሉም እንጋብዛለን። በዚሁ የምሽቱን ዜና አጠቃላለሁ። ለቀሪ ዝግጅቶች ወደ አስማማ መልሳቸዋለሁ።
እንግዲህ ለዓለም ዜናዎቹ በጣም አመሰግናለሁ። አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት የማክሰኞ ምሽት የአሜሪካ ድምጽ ዝግጅታችን ነው። በምሽቱ ያስተናግድኳችሁ ያለሁት አስማማየ ነኝ። የዌብና ማህበራዊ ድረገጽ ፕሮዲውሰራችን አባየው ገበያው ናት። የስቱዲዮ ቅንብሩ ደግሞ የምትመራልን ብራናይል ናት። የምሽቱ ዋና አዘጋጅ አውላ ከበደ ነው። አብራችሁን እስከ ምሽቱ 4 ሰዓት ድረስ አብራችሁን ቆዩ። በመደበኛው ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vnews.com እና በፌስቡክ @ቪኦኤ አማርኛ ላይም በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። አሁን የምናልፈው ወደ ምሽቱ አብይ ርዕስ ነው። በአማራ ክልል ባለፉት 3 ዓመታት እየጨመረ የመጣው በሰላማዊ ሰዎች ላይ የሚፈጸም የእገታ ወንጀል ከአሳሳቢ ደረጃ ላይ ደርሷል ሲል የክልሉ ፖሊስ ኮሚሽን አስታወቀም። በኮሚሽኑ የሚዲያ ጉዳዮች ዋና ክፍል ኃላፊ ኮማንደር መሳፍንት ሸቴ ለአሜሪካ ድምጽ እንደተናገሩት ባለፈው ዓመት ብቻ ከ287 በላይ የእገታ ወንጀሎች ተፈጽመዋል። በክልሉ የተፈጠሩ ግጭቶችን ለእገታ ወንጀል መጨመር እንደ ምክንያት ያነሱት ኮማንደር መሳፍንት መረጃው ለፖሊስ ያመለከቱትን ብቻ ስለሚያካትት ትክክለኛ ቁጥሩን ከተጠቀሰው በእጅጉ ይልቃል በማለት ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ተጠባባቂ ዋና ኮሚሽነር ራኪብ መለሰ በበኩላቸው መንግስት በአንዳንድ የጸጥታ ኃይል አባላትና በሌሎች ቡድኖች የሚፈጸመውን የእገታ ወንጀል መቆጣጠር አለበት ብሏል። በአሜሪካ ድምፅ ዘጋቢ የተዘጋጀውን ዘገባ የደንገረመው እንደሚከተለው ታቀርባለች።
የአማራ ክልል ፖሊስ ኮሚሽን የሚዲያ ጉዳዮች ዋና ክፍል ኃላፊ ኮማንደር መሳፍንት ሸቴ ትላንት ከአሜሪካ ድምፅ ጋር በነበራቸው ቆይታ ከሰሜን ኢትዮጵያው ጦርነትና አሁን በክልሉ ከቀጠለው ግጭት ወዲህ የሰዎች እገታና ግድያዎች እየተበራከቱ መምጣታቸውን ገልጸዋል።
በተለይ
ቀደም ሲል በምዕራብና ማዕከላዊ ጎንደር ዞኖች በተደጋጋሚ መፈጸሙ የተዘገበው የሰዎች እገታ በተለይም በክልሉ ግጭት ከተቀሰቀሰበት ካለፈው ዓመት መገባደጃ አንስቶ በሁሉም አካባቢዎች መታየት መቀጠሉንም አስረድተዋል። ባለፈው ዓመት ብቻ በመቶዎች የሚቆጠሩ የእገታ ወንጀሎች መፈጸማቸውንም ኮማንደሩ ገልጸዋል። መረጃው ለፖሊስ ያመለከቱትን ብቻ ስለሚያካትት ትክክለኛው አሃዝ በመግለጫው ከተጠቀሰው እንደሚጨምርም አመልክቷል። ወደ ህግ አካል ከመምጣት ይልቅ ከአጋቾቹ ጋር በግል ተደራድሮ የመቋጨት ሁኔታ መኖሩ ትክክለኛውን አሃዝ ለማወቅ አላስቻለም ሲሉም አብራርተዋል።
ክልሉ ወደ ግጭት ከተገባበት ባለፈው ዓመት ሐምሌ መጨረሻ ጀምሮ ወደዚህ ባሉት ጊዜዎች ግለሰቦችን፣ ባለሀብቶችንና ልዩ የህብረተሰብ ክፍሎችን እገታ በመፈጸም በማንገራገርና በማስፈራራት እየተደራደሩ ገንዘብ የመቀበል የወንጀል ድርጊት ከቅርብ ጊዜ ወዲህ በክልሉ በኩል በጣም ተደጋግሞ እና ሰፊ ድምፅ ይዞ ያየነው የወንጀል ድርጊት ነው። ለህብረተሰቡም ትልቅ የመሬት ምንጭ ሆኖ በተደጋጋሚ እየተነሳ ያለው ከእገታ ጋር የሚያያዘው ነው። በእርግጥ እንደ ፖሊስ ኮሚሽን ወደ ፖሊስ ደርሰው መዝገብ ላይ አርፎ ምርመራ ያጣራንባቸው ወደ 287 የሚሆኑ የእገታ ወንጀሎች ናቸው። በእነዚህ የወንጀል ድርጊቶች ውስጥ ለፍርድ የቀረቡ አሉ። ከዛ ውጭ ገና እገታው ሳይፈጸምም ያከሸፍነው ወንጀል ድርጊት አለ። ከዚህ ባሻገር ግን ጉዳዩ ከፍ ሊልም ይችላል የሚለውን መላምት ግን መያዝ ይቻላል።
ማህበረሰቡ ወንጀል ሲፈጸም ወደ ህግ አካል ለመምጣት የማይመርጠው ለምን እንደሆነ ኮማንደር መሳፍንት እንደሚከተለው አስረድተዋል።
በክልሉ የተፈጠረው የጸጥታ ችግር በተለይ ከፖሊስ እና በህብረተሰቡ መካከል የነበረውን ቅርበት ትንሽ በተለያዩ ምክንያቶች እንግዲህ ለዚህ ጥናት የሚያስፈልግ ይመስለኛል። እኛ እንዲህ ነው ብለን አንወስንም። የማህበረሰብ አቀፍ የፖሊስ አገልግሎት አሰራሮቻችን በየአካባቢው ለጊዜው ላልተዋል። ስለዚህ ከህብረተሰቡ ጋር የነበረን ቅርበት በብዙ ምክንያት ተበጥሷል ማለት ነው። ተበጥሷል የሚለው ደረጃ እንደየአውዱ ቢታይም፣ ለምሳሌ በጣም ግጭቱ በጎላባቸው አካባቢዎች ላይ ይህን ለማድረግ አስቻይ ያልነበሩበት ወቅት ነበር እና እሱ ጊዜ ስለዚህ ከእኛ ጋር ለመገናኘት ከተቋሙ ጋር ለመገናኘት ወቅቱና ሁኔታው ባለመፈቀዱ ምክንያት ነው አንደኛው የሚሆነው። ሁለተኛው ደግሞ በፖለቲካ ልዩነት ምክንያት የመንግስትን መዋቅር አልፈልግም የተፈጠረ መዛባት አለ፣ የአስተሳሰብ መዛባት። በዚህ ምክንያት እንግዲህ አንዳንዶቹ የተለየ ነገር ላገኝ አልችልም በሚል ሊሆንም ይችላል በዛው ሳይጠቁ የሚቀሩት። አንዳንዶቹ ደግሞ በመፍራትም ነው አጋቾቹ ነው። ለምሳሌ ወደ ህግ አካል ከሄድም ጉዳት ሊያደርሱብን ይችላል ወይም ሊያደርሱባቸው ይችላሉ ብለው በመስጋት እንደዛም መረጃ የደረሰን ጊዜ አለ እና እነዚህና መሰል ምክንያቶች ሊሆኑ ይችላሉ።
የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ነሐሴ 28 2016 ዓ.ም ባወጣው ሪፖርት በአማራና ኦሮሚያ ክልሎች ከተራዘሙ የትጥቅ ግጭቶች ጋር ተያይዞ በአንዳንድ አካባቢዎች በተፈጠረው የህግ ማስከበርና የመንግስት መዋቅር መላላት ሳቢያ በሰላማዊ ሰዎች ላይ እገታ ሲፈጸም መቆየቱን ጠቅሷል። በታጣቂ ኃይሎች፣ ለዘረፋ በተደራጁ ቡድኖች እንዲሁም በአንዳንድ የመንግስት የጸጥታ አካላት አባል በሆኑ ሰዎች ጭምር የሚፈጸሙ እገታዎች ተባብሰውና ተስፋፍተው የቀጠሉ መሆኑን የኮሚሽኑ የክትትልና ምርመራ ውጤት ማመላከቱን ጠቅሷል። አጋቾች ሰላማዊ ሰዎችን በአብዛኛው በጉዞ ትራንስፖርት ላይ እያሉ አንዳንዴም ከመኖሪያ ቤታቸው ወይም ከስራ ቦታቸው አግተው ወዳልታወቀ ስፍራ እንደሚወስዱና ከፍተኛ የማስለቀቂያ ገንዘብ እንደሚጠይቁ ኮሚሽኑ አስታውሷል። ገንዘብ መክፈል ያልቻሉ በርካታ ንጹሃን ሰዎች ይገደላሉ፣ የሰብአዊ መብት ጥሰቶችም ይፈጸማሉ ብሏል የኮሚሽኑ መግለጫ። ጉዳዩን አስመልክቶ የአሜሪካ ድምጽ ያነጋገራቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ተጠባባቂ ዋና ኮሚሽነር ራኬ መሰለ በአማራ ክልል መንግስት የተገለጸው የወንጀል ድርጊት ቁጥር ኮሚሽኑ በጥናት ካረጋገጠው ጋር ተቀራራቢ መሆኑን ገልጸዋል።
የተሰጠው ቁጥር እኛም ነሐሴ 28 2016 ያወጣ ነው ጋዜጣዊ መግለጫ በርካታ የሰብአዊ መብት ጥሰቶች እንዳስከሰቱ በጠቀስ ነው መልኩ ቁጥሩም ከዛው ጋር ይሄኛውን ቁጥር አሳሳቢ መሆኑን ነው የሚያሳየው። እኛም የሰራናቸው የክትትል ስራዎች፣ የምርመራ ስራዎች እስካሁን ድረስ በተለይ ደግሞ በአማራ እና በኦሮሚያ ክልሎች በትጥቅ ግጭት አውድ የህግ ማስከበር እና የመንግስት መዋቅር መላላትን ስላስከተለ ይህንን ተገን አድርገው የታጠቁ ኃይሎች፣ ለዘረፋ የተደራጁ ቡድኖች፣ አንዳንድ ጊዜም የመንግስት የጸጥታ አካላት አባላት ሁሉ ተሳታፊ የሆኑበት የእገታ ድርጊቶች በጣም እየተስፋፉ መምጣቱ ነው።
የድርጅታቸውን ክትትል ዋቢ በማድረግ ቀደም ብሎ የጠቀሱትን የወንጀሉን ፈጻሚዎች ማንነት ያስታወሱት ተጠባባቂ ኮሚሽነሯ በጥናቱ የቀረቡትን ምክረ ሀሳቦችም አብራርተዋል።
ይሄ ሊሆን የሚችለው በዘላቂነት ሊፈታው የሚችለው ግጭቶቹን በሰላማዊ መንገድ መፍታት የሚለው አሁንም በተደጋጋሚ በየሪፖርታችን የምናወጣው ምክረ ሀሳብ በዚህም አፕሊካብል ስለሆነ ይህንንም እንትናለን። ከዛ በኋላ ግን መንግስት ያው ዋና የሰብአዊ መብቶችን ለማስከበር ዋና ኃላፊነት ያለበት መንግስት ስለሆነ በራሱም የጸጥታ አካላት አባላት የሚፈጸመውን በሌሎች አካላት የሚፈጸመውን ከታ ቢቻል መከላከል የሚቻልበትን ሁኔታ ከተፈጸመ በኋላ ደግሞ ተጠያቂነትና ታጋሾች ማካካሻ የሚያገኙበትን ሁኔታ እንዲያመቻች የሚለው ነው። ሌላው እነዚህ ድርጊቶች የጦር ወንጀልን ሊያቋቁሙ የሚችሉ ድርጊቶች ስለሆነ የታጣቂ ቡድኖችም ይህንን ተገንዝበው ከእንደዚህ አይነት ድርጊት እንዲታቀቡ፣ ምክንያቱም በዓለም አቀፍ ደረጃ ራሱ ተጠያቂነትን የሚያስከትል ድርጊት ስለሆነ ከእንደዚህ አይነት ድርጊት እንዲታቀቡ ምክረ ሀሳብ አቅርበናል።
የአማራ ክልል ፖሊስ ኮሚሽን የሚዲያ ክፍል ዋና ኃላፊ ኮማንደር መሳፍንት ሸቴ በበኩላቸው እገታን የመሳሰሉ ወንጀሎችን ለመቆጣጠር በክልል ደረጃ ጠንካራ የፍትህ ስርዓት መዘርጋት የሚያስችሉ አዳዲስ አሰራሮች በያዝነው ዓመት ተግባራዊ ይደረጋሉ ብለዋል።
በመከራተል ላይ ያላችሁት ከዋሽንግተን ዲሲ ወደናንተ እየደረሰ የሚገኘው የማክሰኞ ምሽት የአሜሪካን ድምጽ ዝግጅት ነው። ቀደም ሲል ስትካፈልት የነበረው የምሽቱን አብይ ርዕስ ነበር። ቀጥሎ ደግሞ የትንታኔ መጽሔት ወደናንተ ይደርሳል። የትንታኔው መጽሔት የመጀመሪያ ቅንብራችን የአፍሪካ ዲያስፖራዎች ስለ አሜሪካ ምርጫ ምን ይላሉ የሚለው ነው። ምክትል ፕሬዚዳንት ካማላ ሃሪስ ወደ ፕሬዚዳንታዊ ምርጫ ፉክክር ከመግባታቸው በፊት በዩናይትድ ስቴትስ መራጮች ግምት ያሉ በፕሬዚዳንት ባይደን እና በቀድሞ ፕሬዚዳንት ትራምፕ ደስተኛ እንዳልነበሩ ከህዝብ የተሰበሰቡ አስተያየቶች ያሳያሉ። ያሳለፍነው ሚያዝያ ወር ላይ በዚህ ምርጫ ድምጻቸውን መስጠት እንደማያስቡ የገለጹልን አንድ የአፍሪካ ዲያስፖራ ማህበረሰብ አባል አነጋግረን ነበረ ሲሆን የአሜሪካ ድምጽ ዘጋቢ ጄፍ ስዊኮርድ በቅርቡ በድጋሚ አግኝቷቸዋል። የካማላ ሃሪስ እጩ መሆን ውሳኔያቸው እንደገና እንዲያጠኑት አድርጓቸው እንደሆነም ጠይቋቸዋል። ስመኝሽ የቆየት አቀርባለች።
Tears are coming, which means
እንባው እየመጣ ነው እያደገ ነው ማለት ነው።
የመጀመሪያ ልጃቸውን ለማቀፍ የበቁት እንታማ ባህቲና ባለቤቱ አንቷኔት ትልቅ የወላጅ ደስታ ውስጥ ናቸው።
Yeah, he's eating too much.
በደንብ ይበላል፣ ሰውነቱም እየወፈረ ነው።
በዲሞክራቲክ ሪፐብሊክ ኮንጎ ተወልዶ ያደገው ባህቲ ለመጀመሪያ ጊዜ ወደ ዩናይትድ ስቴትስ የመጣው እንደ አውሮፓውያን አቆጣጠር በ2001 ቺካጎ በሚገኝ የካቶሊክ መንፈሳዊ ኮሌጅ ለመማር የተማሪ ቪዛ አግኝቶ ነው። ኮንጎ ያለ በመርጫ የመሳተፍ ዕድል አልነበረውም።
I knew of the struggle of the Congolese people to vote.
የኮንጎ ሕዝብ ለመምረጥ የሚያደርገውን ትግል አውቅ ነበር። የዚያኔ ተቃዋሚ ነበር፣ ግን በጣም ትንሽ ተቃዋሚ ነው ያለው። የትኛውም የተቃዋሚው ድምጽ ይታፈን ነበር። የተለመደ ነው።
ባህቲ ተማሪ ያለ የአሜሪካ የፖለቲካ ስርዓት ቀልቡን ይስበው ነበር።
It was so good to know that
ስለ ፕሬዝዳንት ማውራት እንደምችል ማወቄ ደስ ይል ነበር። ስለ አገረ ገዢው ማውራት ይችላልው፣ ከዚያ በሰላም ተኛለው፣ ማንም መጥቶ በሬና አንኳኳም።
እንደ አውሮፓውያን አቆጣጠር በ2017 የአሜሪካ ዜግነቱን ቢያገኝም አንዳንድ አፍሪካን የሚያስታውሱትን ነገሮች ሲያገኝ ደስ ይለዋል።
When I finish my interview for citizenship,
ዜጋ ለመሆን ቃለ መጠይቅ አድርጌ ስጨርስ መምረጥ የሚያስችለኝን ፎርም እንድሞላ እድል ተሰጠኝ። ህልም ነበር የመሰለኝ።
ባህቲ እንደ አውሮፓውያን አቆጣጠር በ2018 በነበረው ፕሬዝዳንታዊ ምርጫ ድምጹን ሰጥቷል። ከምርጫው ጣቢያ ሲወጣ ደግሞ ሌላ አስገራሚ ነገር አገኘ።
This is an election judge training.
ይሄ የምርጫ ዳኛ ማሰልጠኛ መመሪያ ነው።
It was at the door. Would you like to
stand? በሩ ላይ ነበር። የምርጫ ዳኛ ለመሆን መመዝገብ ትፈልጋለህ አሉኝ። እኔ እዚያ ካል መሆን እችላለሁ አልኩ።
These are the procedures. The next election.
በቀጣዩ የአካባቢ ምርጫ የምርጫ ዳኛ ነበርኩ።
ባህቲ አሁን የአፍሪካ ምነትና ፍትህ ጥምረት በተሰኘ ተቋም የፖለቲካ ተንታኝ ሆኖ ዩናይትድ ስቴትስ በአፍሪካ ለምትራመደው ፖሊሲ ይሰራል። በሚያዝያ ወር ላይ ባህቲን ስናገኘው ግን በፕሬዝዳንት ባይደንም ሆነ በቀድሞ ፕሬዝዳንት ትራምፕ ደስተኛ አልነበረም። በመጪው ምርጫ ላለመሳተፍም አስቦ ነበር። በተለይ ትራምፕ ለ45 ሚሊዮን አሜሪካውያን የጤና ሽፋን የሚሰጠውን ተመጣጣኝ የመድህን ዋስትና ህግ መቃወማቸውን ተችቶ ነበር።
How do you want the American people?
የአሜሪካ ህዝብ ሲታመም ኪሳራ ውስጥ የሚገባና ጎዳና ላይ የሚወድቅ ከሆነ እንዴት በህይወቱ ደስተኛ እንዲሆን ትጠብቃለህ?
በጋዛው ጦርነት ፕሬዝዳንት ባይደን ለእስራኤል ባሳዩት ያላሰለሰ ድጋፍም ደስተኛ አይደለም።
It's out of question. Either you are for
ወይ ሰላምን ትደግፋለህ ወይም ጦርነትን፣ ሁለቱንም በአንድ ጊዜ ማድረግ አይቻልም።
ፕሬዝዳንት ባይደን ከመርጫው ውድድር መውጣታቸውን ተከትሎ ምክትል ፕሬዝዳንት ሃሪስ ወደ ፉክክሩ ሲመጡ ባህቲ ድምጽ ያለመስጠት ውሳኔውን እንደገና እያጤነው ነው።
ለካማላ ሃሪስ አይምሮዬ ክፍት ነው። ምን ሊሆን እንደሚችል ለማየት ተቀምበታለሁ።
ሃሪስ ለፍልስጤማውያን ትግል ጠንካራ ውቅና ሲሰጡ ማየት ይፈልጋል። በዲሞክራቲክ ፓርቲ ብሔራዊ ጉባኤ ላይ የፍልስጤም የመብት አቀንቃኞች እንዲናገሩ ስላልተፈቀደላቸው ደስተኛ አይደለም።
አብረው መኖር ያለባቸው ሁለት ማህበረሰቦች ናቸው። መጨረሻ ላይ ወደዚያ ነው የምንሄደው። የአዲሱ ፖለቲካ ራዕይ ያ ነው። ስለዚህ ዲሞክራቶች በዚህ ጉዳይ ላይ የኛን አስተያየት ለሚወክሉ ሰዎች መድረክ መስጠት አለባቸው።
አሁንም ባህቲ የፖለቲካ ምህዳሩ ተለዋዋጭ ሆኖ በመቀጠሉና ገና ግዜ ስላለው ድምጹን ለማን እንደሚሰጥ ሚስጥር ነው ይላል። ነገር ግን ልክ እንደ ህፃን ልጁ ድምጹን ለመስጠት ያለው ፍላጎትም እያደገ ነው።
Very good.
በጄፍስ ሪኮርድ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ቀጣዩ ዘገባችንም ከዚሁ ከአሜሪካ ምርጫ ጋር የተያዘ ነው። በአሜሪካ ምርጫ የምክትል ፕሬዝዳንትነት እጩ ተወዳዳሪዎች ጄዲ ቫንስ እና ቲም ዎልዝ በዛሬው ዕለት የመጀመሪያ የመጨረሻ የሚሆነ ክርክራቸውን ያደርጋሉ። የቪኦኤ ስካት ስተርንስ ጫዎቹ ኒውዮርክ ላይ ሲገናኙ ያነሷቸዋል ተብሎ የሚገመቱ ጉዳዮችን ቃኝቷል። ሀብታሙ ስዩም እንደሚከተለው ያቀርበዋል።
ቲም ዎልዝ እና ጄዲ ቫንስ ዛሬ ምሽት በቴሌቪዥን በቀጥታ የሚሰራጭ 90 ደቂቃዎችን የሚረዝም ክርክር ያደርጋሉ። ክርክሩ ሁለት አስተናባሪዎች ሲኖሩት በሚከናወንበት ስፍራ ግን ተመልካቾች አይገኙም። ቫንስ ከመካከለኛው ምዕራብ አሜሪካ ግዛቷ ኦሃዮ የመጡ ሴናተር ናቸው። የዶናልድ ትራምፕ ምክትል ሆነው ይወዳደራሉ። ክርክሩ ሪፐብሊካኖች እንዴት የሀገሪቱን ኢኮኖሚ እንደሚያሻሽሉና ድንበር እንደሚያስጠብቁ ለማሳየት እድል ይሰጣል ይላሉ።
ለአሜሪካ ሕዝብ እንዴት ሕይወቱን የተሻለ ማድረግ እንደምንችልና የዶናልድ ትራምፕ ፖሊሲዎች ይበልጥ ብልጽግናን እንደሚያጎናጽፉት ዓለምንም የበለጠ ሰላማዊ እንደሚያደርጉና ደቡባዊ ድንበር መጠበቅ እንደሚያስችሉ ለመንገር እድሉን ይሰጠኛል። እነኚህን ነገሮች ካደረግን እናሸንፋለን።
ቲም ዎልዝ የመካከለኛው ምዕራብ ግዛት ሚኒሶታ ገዢ ሲሆኑ ከካማላ ሃሪስ ጋር አብረው ይፎካከራሉ። ዲሞክራቶች ከተቀናቃኛቸው በተቃራኒ ለሰራተኛው መደብ አሜሪካውያን የቆሙ መሆናቸውን ይናገራሉ።
እንደ በርካታ መደበኛ ህዝቦች ሁሉ በመካከለኛው የአሜሪካ ቀጠና ውስጥ ነው ያደግኩት። ጄዲ የል ዩኒቨርሲቲ ነው የተማረው። ስራውም በሲሊከን ቫሊ ቢሊዮነሮች የሚደጎም ነው። ከዚያ ደግሞ ያንኑ ማህበረሰብ የሚያቆሽሽ በብዛት የተጨበጨበ መጽሐፍ ጻፈ። መካከለኛው አሜሪካ እሱ የጻፈው አይደለም። ልነግራችሁ የምሻው ነገር ከዚህ ሰው ጋር እስክሟገት መቸኮሌን ነው።
ቫንስ በአንድ ወቅት የትራምፕ ነቃፊ ነበሩ ሲሆን የኋላ የኋላ ግን የህግ መወሰኛው ምክር ቤት አባል ለመሆን በተወዳደሩበት ወቅት የትራምፕን ድጋፍ አግኝተዋል። ከዚያ ወዲህ አሜሪካ ትቅደም ከተሰኘው የትራምፕ አቀራረብ ጋር አብረዋል።
አሁን ጠላቶቻችንና ብዙ ዲሞክራቶች ስድብ የሆነ ይመስል ህዝበኞች ይሉናል። ነገር ግን ህዝበኝነት መካከለኛውን መደብ ጠራርገው አጽተው ወደ አይረቤ የባህር ማዶ ጦርነት ከላኩን ኃይለኛ ልሂቃን ይልቅ ከሰራተኞች ጎን መቆም ማለት ነው።
ቫንስ በቅርቡ ለአውሮፓ መሪዎች ዩክሬን የሩሲያን ወረራ በድል ታጠናቀቅ ዘንድ ተጨማሪ ገንዘብ መክፈል እንዳለባቸው ተናግረዋል። ዋልዝ በበኩላቸው ቫንስና ትራምፕ የአሜሪካን መሪነት አሳልፈው ለመስጠት ይሻሉ ባይ ናቸው።
ለወትሮ ሪፐብሊካኖች ስለ ነጻነት ሲያወሩ ብዙዎቹ የምራቸውን ነበር፣ ለአጋሮቻችን ጀርባቸውን ሊሰጡ አልነበረም። ዩክሬንን ለዩክሬናውያን ብቻ ሊተውም አልነበረም።
ቫንስ ካማላ ሃሪስ ለህገወጥ ስደተኞች በመውገን ሰራተኛ አሜሪካውያንን እየጎዱ ነው ይላሉ።
What Kamala Harris seems to want to do
Kamala Harris ሊያደርጉ የፈለጉት የሚመስለው የአሜሪካ ዜጎችን ሁለንተናዊ ጥቅሞች እዚህ መገኘት ለማይገባቸው ሰዎች መስጠት ነው። ይህ ደግሞ ይህችን ሀገር ሊያከስርና ሰዎች ቤት መግዛት አስቤዛ መሸመት እንዳይችሉ እንዲሁም የማህበራዊ ደህንነት መረብ ተጠቃሚ እንዳይሆኑ ያደርጋቸዋል።
ዋልዝ ትራምፕ በንግዱና በፖለቲካው ውስጥ የነበራቸው እንቅስቃሴ ዘመን የሚያሳየው እሳቸውን ለመሰሉ ሀብታም ሰዎች የቆሙ መሆናቸውን መሆኑንም ይናገራሉ።
Rig the economy for those at the top and screw
ከስር ያሉት ሰዎች ተጎድተው ከላይ ያሉት እንዲጠቀሙ ኢኮኖሚውን ባልተገባ ሁኔታ ቀይሰውታል። ዋጋ ይወደድባቸዋል። የተመጣጣኝ እንክብካቤ ህግን ይሽሩና ወደ ቀድሞ ሁኔታዎች ይመለሱናል። የማህበራዊ ደህንነት ሜዲኬርን የመሳሰሉ እናቴን ከድህነት ያተረፉ አገልግሎቶችን ያቋርጣሉ።
የዛሬ ማክሰኞ ምሽት ክርክር በአውሮፓውያኑ ህዳር 5 ከሚደረገው ምርጫ በፊት የሚደረግ የመጀመሪያውም ሆነ የመጨረሻው የቀጠሮ ክርክር ነው። በአንዳንድ ግዛቶች የቀደመ ምርጫ እየተካሄደ መሆኑ ሳይዘነጋ
የትንታኔ መጽሔታችን እንደቀጠለ ነው። አሁን ደግሞ ወደ ሱዳን ይወስደናል ቀጣዩ ዘገባችን። ከሱዳን የእርስ በርስ ጦርነት ነጻ በሆነችው ፖርት ሱዳን አብያተ ክርስቲያናት 11 ሚሊዮን ለሚሆኑ የአገር ተፈናቃዮች ለአብዛኞቹ መጠለያ ሆኗል። ራሳቸው ተፈናቃይ የሆኑ አንድ ሃይማኖት መሪም ከዓለም አቀፍ ማህበረሰብ ብዙም ድጋፍ ሳይደረግላቸው ተፈናቃዮችን ለመርዳት የተቻላቸውን ሁሉ እያደረጉ ነው። ተፈናቃዮች የሚረዱበትን ቤተ ክርስቲያን የጎበኘው የቪኦኤ ዘጋቢ ሄነሪ ዊልኪንስ ታካተን ዘገባ ልኳል። ደረጀ ደስታ እንደሚከተሉ ያቀርበዋል።
የሱዳን የእርስ በርስ ጦርነት ባለፈው ዓመት ሚያዝያ ወር በጀመረ ጊዜ ነበር ጦርነቱን የሸሹ ተፈናቃዮች ፖርት ሱዳን ከተማ መድረስ የጀመሩት። በከተማው የምትገኘው ድንግል ማርያም ወይም ቨርጅን ሜሪ የተባለችው ቤተክርስቲያንም ለአዲሶቹ መጤዎች በሯን ከፈተች። በሳዳ ቡሻራ ጋርጌዮስ ከቤተክርስቲያኒቱ ቀሳውስት አንዱ ናቸው።
ዶርና ካሪጋል ዲን
ሳዳ እንደ ቀሳውስት የኛ ሚና ሌሎች መኖሪያ ምግብና ውሃ እንዲያገኙ መርዳት ነው። የስነ ልቦና መከረና ያካል ህክምና መንሰጣለን። እዚህም ሆነ ከፖርት ሱዳን ውጪ የሚቆዩበት ደህንነታቸው የተጠበቁ ቦታዎችን ለማግኘት ሞክራለን።
ከሀገር መውጣት የማይችሉትና አቅም የሌላቸው እዚሁ ቤተክርስቲያን ይቆያሉ ሲሉም ተናግረዋል። በተባበሩት መንግስታት ድርጅት መረጃ መሰረት በአሁኑ ወቅት በሱዳን ጦርነት ምክንያት ወደ 11 ሚሊዮን የሚጠጉ ሰዎች ተፈናቅለዋል። በፖርት ሱዳንና በአካባቢው የሚገኙ 36000 ሰዎች እንደ ቤተክርስቲያን ባሉ የህዝብ ንጻዎች ውስጥ ለመኖር ተገደዋል። አና ሲሞን አዚዝ ሳዴክ ከትንሽ ሴት ልጅዋ ጋር ዚህ ቤተክርስቲያን የደረሰችው ከሁለት ወራት በፊት ነው። ወደዚህ ባደረጉት ጉዞ በፈጥኖ ደራሽ ኃይሎች ማስፈራራትና ዝርፊያ እንደተፈጸመባቸውና በዚህም የተነሳ ልጅዋ በጭንቀት እንደተጎዳ ትናገራለች።
ላ بس عشان احنا وجايين في الشارع
እዚህ በመንመጣበት ጊዜ የፈጥኖ ደራሽ ኃይሎች መኪናዎች ያስቆሙ ነበር። ከመኪናችን አውርደውን ንብረታችንን ወስደውብናል። ስለዚህ የተክሱሉ ውጡን ከሰማች በኋላ ልጄ አሁን ድረስ በጣም ተፈራለች። አሁን የማታውቃቸውን ሰዎች ካየች ፍርሃት ይሰማታል።
አና ቤተክርስቲያኑ መልካም አቀባበል እንዳደረገላቸው ገልጻለች።
ሄናጊና ሂታ አማን ከኒሰ ተቀበለትና
እዚህ ደህንነት ተሰምቶናል። ቤተክርስቲያኒቱ በሰላም ተቀብላ ምን እንደሚያስፈልገንም ጠይቃናለች። እዚህ ስንመጣ በጣም ደክመን ነበር። እነሱ ደርተውናል።
ልክ እንደ አና ጋርጌዮስም በፖርት ሱዳን ውስጥ ደህንነትን አግኝተዋል። የተፈናቀሉት ሌላ ከተማ ውስጥ ይሰሩበት የነበረው ቤተክርስቲያን ማንነታቸው ባልታወቁ ታጣቂዎች ጥቃት ከተፈጸመበት በኋላ ነው። ቀሳውስቱ ሆን ተብሎ ጥቃት እንደተፈጸመባቸው አጥቂዎቹ ስማቸውን ያውቁ እንደነበርም ገልጸዋል። ታጣቂዎቹ ተኩሰው ያንድ ሰው እግር የመቱ ሲሆን ህንጻውንም እንደዘረፉ ተናግረዋል። ኔሮፓ ቁጣጠር ጥቅምት 2023 ወደ ፖርት ሱዳን ሲደርሱ ያደረባቸው የመንፈስ ብራትና ጭንቀት በጣም ከባድ ነበር። ነገር ግን ያለምድ ሌሎች ተመሳሳይ ጉዳት የደረሰባቸውን ሰዎች እንዲረዱ ያነሳሳቸው መሆኑን ተናግረዋል።
ደዋጊ ባለነ ወዲ መስኡልያ
as clergy
እንደ ቀሳውስት ህይወታችንን ብንሰዋለት እንኳን ሌሎችን ማገልገል ከአምላክ የተሰጠነ ኃላፊነታችን ነው።
ጋርጌዮስ ቤተክርስቲያኗ ከዓለም አቀፉ ማህበረሰብ የምታገኘው እርዳታ አነስተኛ ነው ይላሉ። የተባበሩት መንግስታት ድርጅት ለሱዳን ሰብአዊ ቀውስ ከመያስፈልገው ግማሽ ወይም 50% የገንዘብ እጥረት እንዳለበት ይገልጻል። በመንግስት የሰብአዊ አቅርቦት ተደራሽነት በመገደቡም የሱዳንን ተፈናቃዮች ችግር አባብሶታል ብሏል። እንደ አውሮፓ አቆጣጠር መስከረም 25 ዩናይትድ ስቴትስ ተጨማሪ $424 ሚሊዮን እርዳታ ለአገሪቱ እንደምትልክ ማስታወቋ ይታወሳል።
አሁን ደግሞ ወደ ኢትዮጵያ እንመለስና የኢትዮጵያን ኢኮኖሚ ሁኔታ በተመለከተው የጣ ሪፖርት ላይ ያተኮረን ዘገባ ላይ ወደሱ እናመራለን። ኢትዮጵያ በአብዛኛው በአገር ውስጥ ምርቶች ላይ ጥገኛ በመሆኗና በሌሎች ምክንያቶች የምግብ ዋጋ አስቀድሞ የተፈራውን ያህል ያለመጨመሩን የተባበሩት መንግስታት ድርጅት የጠቀሰው ሪፖርት ገለጸ። የመንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ትላንት የጠቀሰው ሪፖርት ከውጭ በሚገቡ የፍጆታ እቃዎች ላይ ግን ከፍ ያለ ጭማሪ መታየቱንም አመልክቷል። እስካሁን የምግብ ዋጋ ጭማሪዎች ቢኖሩትም የተጠበቀውን ያህል ጭማሪ ሳይታይበት ለመቀጠሉ የተለያዩ ምክንያቶችን የሚያስቀምጡት የምጣኔ ሀብት ባለሙያዎች በበኩላቸው በቀጣይነት ግን ከመደበኛው በተለየ ከፍ ያለ ጭማሪ የሚያስከትሉ ሁኔታዎችና እርምጃዎች መኖራቸውን ያስረዳሉ። ኬንዲ አባተ በዚህ ጉዳይ ተጨማሪ አለው።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በመጻሩ ዩኤንኦቻ በነሐሴ ወር የተሰበሰበ ባለው የዋጋ መረጃ መሰረት በኢትዮጵያ አብዛኛው የምግብ ዋጋ በተለይም በአገር ውስጥ የሚመረተው የብር የመግዛት አቅም ሲዳከም የተጠበቀውን ያህል በከፍተኛ ፍጥነት አልጨመረም ብሏል። ዩኤንኦቻ ትናንት ሰኞ መስከረም 20 ቀን 2016 ዓ.ም ባጋራው የሁኔታ ሪፖርቱ የተጋነነ የዋጋ ጭማሪን ለመቆጣጠር መንግስት የወሰዳቸው እርምጃዎችና ኢትዮጵያውያን በአብዛኛው በአገር ውስጥ የተመረቱ የምግብ ምርቶችን የሚጠቀሙ መሆናቸው ለዚህ ዋናው ምክንያት እንደሆነ አብራርቷል። ይሁን እንጂ የኢትዮጵያ ብር የመግዛት አቅም ማሽቆልቆሉ አሁንም ምግብን ጨምሮ ከውጭ በሚገቡ ሸቀጦች ላይ ከፍተኛ የዋጋ ጭማሪ አስከትሏል ያለው ድርጅቱ የምግብ ዘይት ዋጋ ከገበያ መሩ የምንዛሬ ተመን በኋላ እስከ 40% መጨመሩን በማሳያነት ጠቅሷል። ይህን ጉዳይ በተመለከተ ለአሜሪካ ድምጽ አስተያየታቸውን የሰጡ የምጣኔ ሀብት ባለሙያዎች የማክሮ ኢኮኖሚ ማሻሻያውን ተከትሎ የምግብ ምርቶች የተሰጋውን ያህል ጭማሪ ላለማሳየታቸው በዩኤንኦቻ የተጠቀሱትን ጨምሮ በርካታ ምክንያቶች ስለመኖራቸው ገልጸዋል። ካነጋገርናቸው የምጣኔ ሀብት ባለሙያዎች አንዱ የሆኑት አቶ አማኒሁን ረዳ አስቀድሞም አብዛኛው የፍጆታ ምርቶች በትይዩ ገበያው የምንዛሬ ተመን የሚገቡ መሆናቸውን ጨምሮ የምግብ ዋጋ የተጠቀሰውን ያህል ሳይጨምር ለመቀጠሉ ምክንያት ናቸው ያሏቸውን አብራርተዋል።
ሰዎች ስቶካቸው ላይ የያዙት ባለማለቁ ምክንያት ሲግኒፊካንት የቀጠለ ዋጋ እያየን እንዳይሆን ይችላል። አንደኛው እና መሰረታዊ ይሄ ነው። ሁለተኛው አብዛኛው ከውጭ ሀገር የሚገባ እቃ የውጭ ምንዛሬው በመደበኛ አሰራር ከባንክ የሚገኝ አይደለም። ሶ ከትይዩ ገበያው ማርኬት ፕራይስ ነው ሲመነዘር ሲገባ የነበረው እና አሁን ሁለቱ ገበያው ሲቀላቀሉ ወደ ትይዩ ገበያው ነው ይሄድ ነው። ሶ ሲግኒፊካንት ለውጥ ያልታየበት ምክንያት ለዛ ነው። ሁለተኛ መንግስት አሁንም መሰረታዊ የሚባሉ አገልግሎቶች ላይ ዋጋ ለውጥ አላደረገም። ለምሳሌ ነዳጅ ነው ከሶስት ወር በላይ የሚፈጅ ፍጆታን የሚሸፍን ስላለ ነዳጅ ላይ ዋጋ ለውጥ አልተደረገም።
የፖለቲካ ኢኮኖሚ ተንታኝ አቶ ሸዋፈራው ሽታውን በበኩላቸው
መንግስት በዛ ልክ በሆነ የገበያ ስርዓት ውስጥ ቢለቀቅ ምን ሊያመጣ እንደሚችል ወዲያውኑ የተገነዘበ ይመስለኛል እና እንደውም በወቅቱ ብዙዎቹን የሱቆች ለምሳሌ ወደ 3000 የሚጠጉ ስቶሮችን በመዝጋቱ ምክንያቱም ዋጋ ጨመራችሁ በሚል ነው። እንደገና በፖሊስም እያስታደደ ይሄ አድራጎት ግን ሊበራል የኢኮኖሚ ስርዓትን ያሳያል ወይ? ቲዮሪቲካሊ አይደለም። ፕራክቲካሊ ይሄ ነገር ማኔጅድ ፍሎቲንግ ነው እንጂ ፍሎቲንግን አያሳይም። ዘርፎር አሁን የሀገር ውስጥ ምርቶች በተለይ መሰረታዊ ሸቀጦች ዋጋ እንብዛ መጨመር አልታየባቸውም የሚለው ነገር ቁጥጥር ውስጥ ገብቷል በመንግስት ማለት ነው። በዛም የተነሳ ዋጋዎቹ እንደተፈሩት ያልሆኑ የቻሉ እንደሆነ ነው የሚታየኝ። ለማናቸውም አገሪቷ ህብረተሰቡ የሀገር ውስጥ ምርትን ነው በአብዛኛው የሚጠቀመው ግን ከውጭ የሚገቡ ምርቶች አሁንም ቢሆን እየጨመሩ እንጂ እየቀነሱ አይታይባቸውም።
ዓለም አቀፉ የገንዘብ ተቋም በምህጻሩ IMF ከጥቂት ቀናት በፊት ባወጣው መግለጫ የኢትዮጵያ የኢኮኖሚ ማሻሻያ መርሃ ግብር ገበያ መር የምንዛሬ ተመን ሽግግርን ጨምሮ በጥሩ ሁኔታ እየቀጠለ ነው ብሏል። እርምጃው በአጠቃላይ ኢኮኖሚው ላይ የጎላ ችግር ሳይፈጥር በመደበኛና በትይዩ ገበያዎች መካከል ያለውን ልዩነት በአብዛኛው ዘግቷል ሲል ተቋሙ ያስረዳል። የምጣኔ ሀብት ባለሙያው አቶ አማኒሁን ረዳ ነዳጅ በአዲሱ ገበያ መር የውጭ ምንዛሬ ተገዝቶ በሚገባበት ወቅት እንዲሁም መንግስት ገቢ ለመሰብሰብ በተለያዩ አገልግሎቶች ላይ እጀምራለው ያለው የዋጋ ጭማሪ ሲተገበር በምግብ ዋጋ ላይ ከስካሁኑ የተለየ ፈጣን ጭማሪ ሊስተዋል እንደሚችል አመልክተዋል።
ለዋጋ መጨመር አይነተኛ ሰውቶ የሚያበረክቱት ነገሮች ገና አፕራል አድርጎም ስለነዳጅ አሁንም ኢትዮጵያ ተጠቀመች ያለችው ዶላር 18 ብር በነበረበት ሰዓት ያስገባችው ነዳጅ ነው። እሱ ግን በቅርቡ ያልቃል። አሁን የምናስገባው ነዳጅ ዶላር 100 ብር ካለፈ በኋላ ይተነሳ ስለሚሆን እና መንግስት ለነዳጅ የሚያደርገውን ድጎማ በከፍተኛ መጠን አቀንሳለሁ እያለም ስለሆነ ያ በትራንስፖርት ዘርፉ ላይ በሁሉም ሌሎች ዘርፍ ላይ ከፍተኛ የሆነ የማምርት ዋጋ እንዲጨምር የማጓጓዝ ዋጋ እንዲጨምር አጠቃላይ የምርት ዋጋ እንዲጨምር ምንም ጥርጥር በሌለው መልኩ አይነተኛ ምክንያት ነው። አሁን በቅርቡ የኤሌክትሪክ ዋጋ በየሶስት ወሩ 18% እንዲጨምር እናደርጋለን ብለዋል አይደለ? የኤሌክትሪክ እንግዲህ በየሶስት ወሩ 18% ይጨምራል ነው ማለት በአመቱ መጨረሻ ሁሉ ሙስ ወደ 50% ይደርሳል። ይህም አምርቻ ዋጋ ላይ ከፍተኛ መጠን ይጨምራል። መንግስት ከአገስት የሚሰበስበውን ሀብት ለመጨመር በሚል ኢንትሮዲስ ያደረጋቸው በርካታ አዳዲስ ህጎች አሉ። ስለዚህ የዋጋ ንረትን ሊያባብሱ የሚችሉ በየፍሮንቱ እየተፈጠሩ ያሉ ክስተቶች አሉ። ይሄ የተባበሩት መንግስታት እንደተፈራው የዋጋ ንረት አላመጣም ያለው ነገር አሁን ውጤቱን ለማየት ጊዜው ገና ስለሆነ ነው።
በዚህ የሚስማሙት አቶ ሸዋፈራው ሽታውን የሰላም ጦቱም ተጨማሪ የዋጋ ንረት አባባሽ ምክንያት እንደሚሆን ይገልጻሉ።
የሰላምና መረጋጋቱ ጉዳይ እጅግ አንገብጋቢ ነው። እንዲቀለል ተደርጎ የሚታይ በፍጹም አይደለም። እሱ ነገር ቢፈታም በሀገር ውስጥ ያለ የምጥና አገልግሎት እንቅስቃሴ ሻል ያለ ሊሆን ይችል ነበር እና ያን ጊዜ ገቢ ትራንዛክሽኑ ከፍ ካለ ገቢ ይፈጠራል እና ገቢው ደግሞ ሲኖር እና አሁን የአገልግሎት ታሪፎች ቢጨመሩ እንኳን የአገልግሎት ታሪፍ ዋጋ ጫናን ለመቋቋም የሚችልበት ክፍል ሊኖር ይችል ነበር ነው። አሁን ይሄ ጥልቁ ቅድመ ሁኔታ መሟላት አለበት። ሰላም ጉዳይ
የዩኤንኦቻም በትናንቱ ሪፖርቱ የብር የመግዛት አቅም መዳከም ለግብርና ምርት፣ ለንግድ ፍሰትና ለገበያ አቅርቦት የሚሆን የጸጥታ ሁኔታ ካለመኖሩ ጋር ተዳምሮ ምግብን ጨምሮ በርካታ ሸቀጦች በቀጣይነት መጠነኛ የዋጋ ጭማሪ እንዲኖራቸው ሊያደርግ እንደሚችል ተንብዮአል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮቻችን የተከታተላችሁ ያላችሁት የማክሰኞ ምሽት ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የአሜሪካ ድምጽ ዝግጅታችን ነው። እስካሁን ተከታተሉት የነበረው የአሜሪካ ድምጽ የማክሰኞ ምሽት የመጀመሪያ ምዕራፍ ነበር። ከዚህ ቀጥሎ ደግሞ የሁለተኛው አጋማሽ ዝግጅቶቻችን ይቀጥላሉ። የመጀመሪያው ቅንብራችን ደግሞ ንግድና ምጣኔ ሀብት። ሳምንታዊ ንግድና ምጣኔ ሀብት ዝግጅታችን ዛሬም ትኩረቱን የኢትዮጵያ ኢኮኖሚ ላይ አድርጓል። ዓለም አቀፉ የገንዘብ ተቋም IMF እና የኢትዮጵያ መንግስት የ4 አመት 3.4 ቢሊዮን ዶላር የብድር ዝግጅት የመጀመሪያ ግምገማ ለማጠናቀቅ በሚያስችሉ የኢኮኖሚ ፖሊሲዎች ላይ ከስምምነት መድረሳቸውን ተቋሙ ባለፈው አርብ አስታውቋል። ግምገማው ሲጠናቀቅ ኢትዮጵያ ወደ 345 ሚሊዮን ዶላር የሚጠጋ የገንዘብ ድጋፍ እንድታገኝ ያደርጋታል ሲልም IMF ገልጿል። የብርን የመግዛት አቅም ካዳከመው የኢኮኖሚ ማሻሻያ ሁለት ወር በኋላ በተሰጠው የገንዘብ ተቋም መግለጫ የማሻሻያ ትግበራው በጥሩ ሁኔታ እየሄደ ነው ሲልም ገልጿል። በዚህ ጉዳይ ላይ የአሜሪካ ድምጽ ያነጋገራቸው የፋይናንስና ምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ የኢትዮጵያ ኢኮኖሚ ከማሻሻያው በኋላ ያለበት ሁኔታ ለመገምገም ጊዜው ገና ነው ብለዋል። ዶክተር አብዱል መናን የዶላርን ምንዛሬ በገበያ እንዲወሰን ካደረገው የፖሊሲ ትግበራ በኋላ የኢትዮጵያ ኢኮኖሚ ያለበት ሁኔታ የግል ግምገማቸውን በመግለጽ ይጀምራሉ።
ትክክል ነው። የኢትዮጵያ አዲሱን የውጭ ምንዛሬ ስርዓት ፈረንጆች አቆጣጠር በጁላይ 9 ነው የጀመረው ማለት ነው። አሁን ሁለት ወር ማለት ነው። እና መጀመሪያ በጣም አጠቃላይ ፍርሃት ነበረ። ምናልባት ሁለት ሳምንት ሶስት ሳምንት አካባቢ በጣም ከፍተኛ የሆነ ፍርሃት ነበረ። እና አሁን ደግሞ አጠቃላይ ከሚዲያም ጉዳዩ የጠፋና የቀዘቀዘ ይመስላል። እና ኦፍኮርስ የዋጋ ግሽበት ላይ በተወሰነ ደረጃ ለውጥ ታይቷል። ከዚህ በፊትም ሲባል እንደነበረው አንድ መከራከሪያ ዓለም አቀፍ የገንዘብ ተቋም IMF ወርልድ ባንክም ሲያቀርቡ የነበረው መከራከሪያ የሀገሪቱ የገበያ ሁኔታ የትይዩ ገበያን የውጭ ምንዛሪ ያንጸባረቃል፣ ስለዚህ ያን ያህል ተጽዕኖ አይኖረውም የሚል ክርክር ሲያቀርቡ ነበረ እና በተወሰነ ደረጃ እውነት እንደሆነ አሳይቷል። ግን ይሄም ሲባል የዋጋ ግሽበት ላይ ምንም አልታየ ማለት አይደለም።
ምን ማለት ነው? የመጀመሪያው ምን ማለት ነው?
ትልቁ መከራከሪያ ምንድን ነው? ኢትዮጵያ በገበያ የሚመራ የውጭ ምንዛሪ ስርዓት አገሪቱ ውስጥ ከጀመረች ብዙ ሰው ፍርሃቱ የነበረው ውጭ ሀገር የሚመጡ እቃዎች አጠቃላይ ይወደዳሉ የሚል ፍርሃት ነበረ። ዓለም አቀፍ የገንዘብ ተቋማት ደግሞ የሚሉት በወቅቱ የገበያ ዋጋው ራሱ የትይዩ ገበያን ዋጋ ነው የሚያንጸባርቀው። ከውጭ ሀገር የሚመጡ ቃዎች ዋጋቸው ያው አስመጪዎቹ በባንክ ተመን ሳይሆን በውጭ ገበያ ተመን ስለሆነ የሚያመጣው ተጽዕኖ አይኖርም የሚል መከራከሪያ ያቀርበው ነበር። በተወሰነ ደረጃ እውነት ነው። ግን እንደነዳጅ ያሉ ነገር በምንመለከትበት ጊዜ ገና ውጤቱ አልታየም። ለምን የኢትዮጵያ መንግስት ወይም የኢትዮጵያ ነዳጅ ድርጅት አሁን ነዳጅ የሚያስመጣው በልዩ ሁኔታ በበፊት በነበረው ተመን ተሰጥቶት ነው ገንዘብ ለአንድ ለሶስት ወር? አሁን ከአሁን ከሁለት ከሶስት ወር በኋላ የምናያቸው ብዙ ለውጦች ይኖራሉ የሚል ግምት አለኝ። ብዙ ደግሞ በይፋ ያልወጡ አሉ። ለምሳሌ የባንኮች ሁኔታ ገና ሪፖርት የለም። ንግድ ባንክ ምን እንደሆነ፣ የኢትዮጵያ መንግስት የውጭ ዕዳ በብር ምን እንደሆነ፣ እንደዚህ በሪፖርት ያልተነገሩ ነገሮች አሉ እና እነሱን ወደፊት የምናያቸው ይሆናል።
IMF በሰጠው በዚህ መጀመሪያም በሰጠው መግለጫ ላይ ሂደቶችን በጥሩ ሁኔታ እየሄዱ ነው የሚል ሀሳብ ስላለው በIMF በሰጠው መግለጫ ላይ የእርሱ ሀሳብ ምንድን ነው?
ትክክል ነው። IMF እንደው በቀላል ቋንቋ ኮሽታም ሳይሰማ አይነት የሚል መልእክት ያለው ይመስላል። ባለፈው አርብ ዕለት ያወጣው መግለጫ የሆነ ከባድ የሆነ ኢኮኖሚ ላይ ችግር ሳይፈጠር የውጭ ምንዛሪ ስርዓቱ እየሄደ ነው የሚል ነው። እኔ ደግሞ በጣም እንደዛ አይነት በርግጥም ምንም እንደው የከፋ ኢኮኖሚ ችግር የመጣ ነገር የለም። በተወሰነ ደረጃ የዋጋ ግሽበት ጨምሯል፣ ግን አሁን ገና ነው ለመናገር። እንደተባለውም ትክክል ነው፣ ትይዩ ገበያውና በዋና ገበያው መካከል በጣም ጠቧል። ይሄም ስለህ ግን የትይዩ ገበያ ዋጋ እየጨመረ አይደለም ማለት አይደለም። እኔ ራሴ የምኖርበት እንግሊዝ ሀገር በሚገርም ሁኔታ ከአዲስ አመት በኋላ የፓውንድ የመግዣ በትይዩ ገበያ የኦንላይን አፕሊኬሽኖች አሉ አይደል? በጣም በከፍተኛ ሁኔታ ጨምሯል። የዶላርም ጉዳይ እንደዛ ነው የምንሰማው የጨመረውና አሁን አንዳንድ ምልክቶች እየታዩ ነው። ግን ወደፊት ደግሞ የበለጠ ምናይ ይሆናል። ግን የIMF ግምገማ ጥሩ ነው፣ ብዙም የከፋ ችግር የለም የሚል ነው። ግን አጠቃላይ
345 ሚሊዮን ዶላር የሚጠጋ ገንዘብ ድጋፍ እንድታገኝ ተጨማሪ ድጋፍ ከባለፈው 1 ቢሊዮን ዶላር በላይ የሚለው ምናልባት እሱ 345 ቢሊዮን ዶላሩ በኢኮኖሚ ውስጥ የሚፈጥረው ነገር ይኖራል።
ትክክል ነው። IMF 3.4 ቢሊዮን አይደለም ከኢትዮጵያ ጋር የተስማማው በአንድ ጊዜ የሚሰጥ ገንዘብ አይደለም፣ በሂደት ነው የሚሰጠው። የመጀመሪያውን ኢትዮጵያ ወዲያው 1 ቢሊዮን ዶላር አገኝታለች። ከዛ በኋላ ደግሞ የኢትዮጵያ የኢኮኖሚ ማሻሻያዋን አተገባበር እየታየ በየጊዜው ገንዘብ ይለቀቅላታል። የውጭ ምንዛሪ ስርዓቱ ተተግብሯል። ብሔራዊ ባንክ የወለድን መሰረት ያደረገ የገንዘብ ፖሊሲ በተግባር ጀምሯል። በባንኮች መካከል ያለ የገንዘብ ገበያን በተመለከተ መመሪያ አውጥቷል እና ሌሎችም በጣም በብዛት መመሪያዎች ወጥተው ነበር እና በሂደት እየታየ ስለሆነ አሁን ይሄኛው ይለቀቃል ማለት ነው። አሁን ለምሳሌ የውጭ ምንዛሪ እጥረት ቢፈጠርና እንደው ወደ ከፍተኛ ፍላጎት ቢፈጠርና የውጭ ምንዛሬ እናረይ ማለት ነገር ቢኖር ብሔራዊ ባንክ እንዳለፈው የዛሬ ወር ከሳምስ ቀን ጣልቃ እንደገባው ጨረታ በማውጣት ገበያ የማረጋጋት ሁኔታ ይኖራል። ለሌሎችም ጉዳዮች የውጭ ምንዛሬ ቢያስፈልግ ይሄ የተወሰነ ደረጃ ይረዳል። እንደዚሁም የመንግስት የበጀት ጉድለት በከፍተኛ ሁኔታ ቢፈጠር ያንን ለመሸፈን ይጠቅማል ይሄ ገንዘብ።
የIMF ግምገማ እነርሶ ቅድም አንስተውልኝ ነበር። የIMF ግምገማ በእርግጥ በአንድ በኩል አሁን ሁኔታዎቹ የኢኮኖሚ ማሻሻያዎቹ በታሰበው መልኩ እየሄዱ ናቸው የሚል ምላሽ ሰጥቷል። በሌላ በኩል እርስዎም ባለፉት ስጋቶን አንስተው ነበር፣ ሌሎች ባለሙያዎችም ይህን የIMF ቅድመ ሁኔታዎች መተግበር ገና ችግሮቹ የሚታዩት ቆይተው ነው፣ በማህበረሰቡ ላይ የሚፈጥረው የራሱ የሆነ ጫና ይኖራል መንግስት እንዳለ ተቀብሎ መተግበሩ የሚልም ሀሳቦች ሰምተን ነበርና ምናልባት የIMF ነገሮች በጥሩ ሁኔታ እየሄዱ ነው የሚለው መግለጫ ከነዚህ ስጋቶች ጋር ተያይዞ የሚያስነሳው ነገር ይኖር ይሆን?
አየህ፣ IMF በየጊዜው ግምገማ ማካሄድ አለበት። በየጊዜው ሲገመግም እስካሁን ባካሄደው ግምገማ እስካሁን ሁለት ወር ነው። የሁለት ወሩ ግምገማ ሲያካሄድ የከፋ የኢኮኖሚ ችግር የተከሰተ ነገር የለም። ትክክል ነው፣ ምንም ጥያቄ የለውም። እና ከዛ ከግምገማው መነሳት የሚሰጠው አስተያየት ማንም ሰው የሚያስማማ ነው። ግን አጠቃላይ ፓኬጁ ችግር አይፈጥርም ማለት አይደለም። ወደፊት አሁን የነዳጅ ጉዳይ በቀላሉ ልንገርህ። በበፊት የውጭ ምንዛሬ ተመን ነው ነዳጅ እንደው በሪፖርተር ጋዜጣ ላይ እንዳነበብኩት አንድ ሁለት ሳምንት አካባቢ 670 ሚሊዮን ዶላር ለሶስት ወር የሚሆን ነዳጅ በበፊቱ ተመን ነው የተሰጠው የኢትዮጵያ ነዳጅ ድርጅት። አሁን ይሄ ሶስት ወሩ በሚያልቅበት ሰዓት የነዳጅ ዋጋ ስንት ነው የሚሆነው? በ110 ምናምን ብር ዶላር ተገዝቶ ማለት ነው። አየህ፣ እንደዚህ በጣም ሊያሳስትህ ይችላል። እንደዚህ አይነት ነገሮች አሁን ከወርና ከወር ከ15 ቀን በኋላ የነዳጅ ዋጋ ምን እንደሚሆን የምንመለከተው ይሆናል። እና ትክክል ነው፣ በIMF ግምገማ መሰረት እስካሁን ያለው ሁኔታ ሰላም ነው። ግን አጠቃላይ ደግሞ ችግር አይፈጥርም የሚል ድምዳሜ እንዳይወስድን።
የኑሮ ሁኔታውን ቅድም አነስተው ነበር፣ ማህበረሰቡ ላይ የሚፈጥረው ጫና፣ ቅድም አሁንም የነዳጁን ጉዳይ አነሱትና እንዲሁ ማህበረሰቡ ላይ የሚፈጥረው የኑሮ ሁኔታው ላይ የሚፈጥረው የዋጋ ንረቱን እንዲሁም መንግስት ደግሞ በአንድ በኩል አረጋጋበታለሁ ተጨማሪ ብሮችን በበጀት ጨማሪ በኩል ወይም በሌሎች መልኩ አሉኝ ሲል ነበርና እንደው እነሱንም ተበትክክል ተግብሯል ወይ ምክንያቱም ማህበረሰቡ ንሩድነቱን አሁን ያነሰው ያለው ነገር አለ የዋጋ ንረቶችን በተመለከተ የዋጋ ጨማሪዎችን መንግስትም ጣልቃ ገብበታል ያለውን በተመለከተ የርሶ መልከታ ምንድነው
ተከከለ ነው የበቀርኩ ነበርኩኝ እንደው ከመጣው ከአዲስ አበባ አንድ ሳምንት ነው ዛሬና የዋጋ ንረቱ የሚታይ ነው በጣም የሚያስደግጥ ነው አንዳጋ ንረቱን ለማቋቋም እንዲያስችል ተብሎ መንግስት ያሰበው የደሞዝ ጭማሪ ጉዳይ ነው ሲባል የነበረው እስካሁን የተጨበጠ ነገር ምንም ነገር የተሰራ አይመስለኝም እና ይሄንን ጉዳይ ከአይኤምኤፍ ጋር የተስማሙ ጉዳይ አንደኛው ደግሞ ኢኮኖሚ ማሻሻያው ጉዳትም ያደርስባቸው ነው ኢኮኖሚ ጉዳትም ያደርስባቸው የህብረተሰብ ክፍሎችን መደገፍ የሚል ነው እና መንግስት በፍጥነት እሱ ጉዳይ ላይ መስራት መቻል አለበት ፕሬቶር በጭስ በቂ ጊዜ ይመስለኛል ህብረተሰቡ የኑሮ ውድነትም ያገኘው በለተለት ነው ጊዜ የሚሰጥ ጉዳይ ስላልሆነ መጀመሪያ መታሰብ ነበረበት እንደው አንዳንዴ እኛ ሀገር ጉዳይ ሆኖ ነው እንጂ ኢኮኖሚ ማሻሻያ ስታስብ የሚከተለው ነገር ይታወቃልና ቀድሞ ዝግጅት ቢደረግ ኖሮ ይሄን ያህል ጊዜም አይፈጅም ነበር
ምናልባት ዶክተር እንደመጨረሻ እንደው አሁንም ነገሮቹ በዚህ መልኩ የሚሄዱበት መንገድ ማህበረሰቡን በተለያታች ያለው ማህበረሰብን ሳይጎዳ ነገሮች የሚስተካከሉበት መንገድ ሊፈጠር ያልታዩ ናቸው ሊደረጉ ይገባል የሚሏቸው ነገሮች ካሉ እንደመጨረሻ እናንሳ
እንደው ጥሩ መንግስት ሊመሰገን የሚገባው በጣም ጠንቅ ያለ የገንዘብ ፖሊሲ መከተሉ ነገሮች የከፉ እንዳይሆኑ አድርጓቸዋል እንደው ለዲ ሆነ የገንዘብ ፖሊሲ ሊከተል ኖሮ በጣም አስቸጋሪ ሁኔታ ነበር የሚፈጠረው እሱኛው ላይ በጣም የሚመሰገን ነው አሁንም መንግስት በጣም የኢኮኖሚ ሁኔታውን በጣም እንዳያዘናጋው በየፈራለው እስካሁን ምንም ነገር የከፋ አለመምጣቱ ወደፊትም ሁሉ ነገሮች ሰላም ናቸው የሚለውን ጉዳይ በፍጹም ያዘናጋ አይገባም ከምንም በላይ በጣም አስፈላጊ ነገር ሰላም ወደ አገሪቱ አስፍኖ አሁን እንደበታ የውጭ ኢንቨስተሮች አገሪቱን ጥለው እየወጡ ነው አገሪቱን ለኢንቨስትመንት በጣም የተመቻቸ ማድረግ ያስፈልጋል ይሄ ደግሞ አጠቃላይ መንግስት ጋር ያለው ቢሮክራሲ ጋር የሰላም መጥፋቱ መደፈሱና የምሰማው ደግሞ የሴኩሪቲ አጠቃላይ ሀገሪቱ ተዘዋውሮ ራሱ ለመስራት በጣም አስፈሪ ነው እኔ ራሴ ተጉሼ ነበርና በጣም የሚያሰራ ነገሮች አሉና ይሄንን ነገር መፍትሄ ማበጀት ያስፈልጋል የሙስና ነገር በጣም መስመር የሳተ ነው በጣም በቃ ከግል በግሉና ሁላን ያጋጥመኝና ለትንሽ ጉዳይ ያለ ሙስና የማይሰራበት ደረጃ ደርሷልና እነዚህን አንድነት ነገሮችን አድሬስ ማድረግ ያስፈልጋል
በጣም አመሰግናለሁ ዶክተር አብዱል መናን በአሜሪካ ድምጽ አድማጫችን ስም
እኔ አመሰግናለሁ ሰላም አምሽ
ከሰሞኑ ዓለም አቀፉ የገንዘብ ተቋም IMF ከኢትዮጵያ መንግስት ጋር ስምምነት መድረሱን በመግለጽ ያወጣውን መግለጫ መነሻ አድርገን ከባለሙያ ጋር በኢትዮጵያ ኢኮኖሚ ሁኔታ ላይ ያደረግነውን ቆይታ ነበር በሳምንቱ የንግድና ምጣኔ ሀብት ቅንብራችን ክፍለ ጊዜ ላይ ሰማችሁት አሁን ወደ ቀጣዩ ዘገባ አልፋለሁ ባለም አቀፍ የፋይናንስ ቀውስና የአየር ንብረት ለውጥ ምክንያት በአፍሪካ የወባ በሽታን ለመከላከል የሚደረገው ትግል ከፍተኛ የገንዘብ ድጋፍ ክፍተቶች እንደቀጠመው የአገሪቱ መሪዎች ተናግረዋል በኒውዮርክ ከተማ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በተደረገበት ሳምንት በጎን የተገናኙት የአፍሪካ መሪዎች በአህጉሪቱ የወባ በሽታን ለመከላከል በሚደረገው ትግል የአስርተ ዓመታት ግስጋሴ ወደ ኋላ ሊመልስ ይችላል ያሉትን ፋይናንስ ቀውስ ለማስቀረት ቁርጠኝነት የታከለበት ጥረት እንዲኖር ጥሪ አድርገዋል። ቲሞቲ ኦቢዙ ከአቡጃ ላከውን ዘገባ አፍታሙ ስዩም እንደሚከተለው ያቀርበዋል።
የአፍሪካ መሪዎች የወባ ጥምረት በዚህ ሳምንት ለ79ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የዓለም መሪዎች በተሰባሰቡበት ኒውዮርክ የላቀ ስፍራ ያለውን ስብሰባ አስተናግዷል። ጥምረቱ ለወባ መከላከል ይውል የነበረው የገንዘብ ድጋፍ መቀነሱ ከቀጠለ በአውሮፓውያኑ 2029 ተጨማሪ 112 ሚሊዮን ሰዎች በበሽታው ሊያዙ 280 ሺህ ሰዎች ደግሞ ህይወታቸውን ሊያጡ እንደሚችሉ አስታውቋል። አፍሪካ ውስጥ አሁን ላይ 236 ሚሊዮን ህዝቦቿ በወባ በሽታ ተጠቅተዋል። ይህም ባለም ላይ ካለው አጠቃላይ ተጠቂ ጋር ሲነጻጸር 95 በመቶ ይሸፍናል። በበሽታው ከሚሞቱት መካከል 97 በመቶ የተመዘገቡት በአህጉሪቱ ነው። ናይጄሪያ ከዚህ ውስጥ 1/3ኛውን ጫና ተሸክማለች። የአፍሪካው ባጥምረት ሊቀመንበርና የጊኒ ቢሳው ፕሬዚዳንት ኦማር ሴሴኮ ኢምባሎ በኒውዮርክ ስብሰባ ላይ ይህንን ብለዋል።
We stand at a critical crescent in the fight against malaria.
ወባን በመከላከል ረገድ ወሳኝ ጊዜ ላይ ቆመናል። በህክምና ውስጥ ያሉ በርካታ ቀውሶች ሊቀረፍ ስለሚገባ ህይወት አድን የወባ መከላከያዎችን ለማትረፍ በአፋጣኝ እርምጃ መውሰድ አለብን። አላማችን ወባን ከአፍሪካ ማጥፋት ስለሆነ እርምጃዎችን መውሰድ በእጅጉ አስፈላጊ ነው።
ባለስልጣናቱ አፍሪካ በሽታውን ለማስወገድ በየአመቱ እስከ 6.3 ቢሊዮን ዶላር የሚደርስ ወባ ተኮር የገንዘብ ፈሰስ እንደሚያስፈልጋት ገልጸው ባለም አቀፍ የገንዘብ ድጋፍ ማዕቀፍ ውስጥ የወባ ፋይናንስ ድጋፍ ሂደት እንዲቀጥል ጠይቀዋል። ጥምረቱ የአየር ንብረት ለውጥ ተጽዕኖ በሽታም ጭትነኞችና እንዲሁም በሽታው የጸረ ተባይና የጸረ ወባ መከላከያዎችን የመቋቋም አቅም መጨመር በአፍሪካ የጸረ ወባን ግስጋሴ የበለጠ እያደናቀፈ ነው ብሏል። ጋሺ ጎንጎ የአፍሪካ ህብረት ስራ አስፈጻሚ ቢሮ ኃላፊ ናቸው።
እንደ ኤችአይቪና ቲቪ ያሉ ሌሎች ስር የሰደዱ በሽታዎችን በመከላከል ረገድ እየታየ ካለው እድገት ጎን ለጎን የወባ በሽታን ማስወገድ የአፍሪካን የበሽታ ጫና ለመቀነስ መሰረት የሚጥልና በአህጉሪቱ ሁለንተናዊ የጤና ሽፋን ስኬትን የበለጠ ለማስፋፋት ያስችላል። ይህ እድገት የጤና ስርዓቶችን ለማጠናከር አስፈላጊ ከመሆኑ በተጨማሪ በመጪ ዘመናት ለሚከሰቱ ወረርሽኞች ለሚኖረን ዝግጁነትም የግድ አስፈላጊ ነው።
የዓለም ጤና ድርጅት ባለፈው ዓመት ካጸደቀው በኋላ የመጀመሪያዎቹ የወባ ክትባቶች በመላው አፍሪካ በመደበኛ የህፃናት የክትባት መርሃ ግብሮች ውስጥ ተካተዋል። ባለፈው ሐሙስ ለስ ኒውዮርክ ላይ የናይጄሪያ የጤና ባለስልጣናት ደግሞ ደምና ክትባቶችን ጨምሮ የህክምና ቅርቦቶችን ለማስፋፋት በሰው ሰራሽ ልዕቀት የሚመሩ ድሮኖችን ለመጠቀም ዚፕሌን ከተሰኘ አሜሪካ ኩባንያ ጋር ስምምነት ተፈራርመዋል። አብዱ ሙክታር የናይጄሪያ የፕሬዚደንቱ የጤና እንክብካቤ እሴት ሰንሰለት ተነሳሽነት ቢሮ ብሔራዊ አስተባባሪ ናቸው።
broad agenda for local production of healthcare products
ለሀገር ውስጥ የጤና እንክብካቤ ምርቶች ቁርጠኛ አጀንዳ እንዳለን ይታወቃል። አሁን ግን የተደራሽነት ጉዳይም አለብን። ዚፕላይን እየሰራ ያለው ቴክኖሎጂ በመጠቀም አስፈላጊው ነገር ስለመዳረሱ ማረጋገጥ ነው። በዚህ መሰረት የክትባቶችንም ሆነ የቴራፒ ብክነት ለመቀነስ ይችላል። የደረሰው በትክክል ስለሚታወቅ ተጠያቂነት ለማስፈንም ያስችላል። ለብዙ ሰዎች ተደራሽ ለመሆንም ያግዛል።
እንደ አውሮፓውያን አቆጣጠር በ2022 የወባ በሽታ የሚገኝባቸው ሀገራት መንግስታት በሽታውን ለመዋጋት ወደ 1.5 ቢሊዮን ዶላር ገደማ አበርክተዋል። ለአሁኑ የአፍሪካ መሪዎች የወባ በሽታን ለማስወገድ ተስፋን ሰንቀዋል።
አድማጮቻችን ከአሜሪካ ድምጽ የታለፈላችሁ የሚገኝ ማክሰኞ ምሽታችን ዝግጅታችን ተቀጥለ ነው። ቀደም ሲል የመካከለኛው ምስራቅ የተመለከተ ዘገባ ወይም መረጃዎች ወደ እናንተ ማጋራታችን ይታወሳል። በዜና ክፍለ ጊዜያችን ላይ ብዙ የተመለከተ ዘገባ አለ፣ ወደዛ አርፋለሁ። የመካከለኛው ምስራቅ ውጥረት ተባብሶ ቀጥሏል። በዛሬው ዕለት በኢራን የተኮሱ ቁጥራቸው 180 የሚደርሱ ሚሳኤሎች በሰዎች ላይ ያደረሱ ጉዳት እስካሁን ባይታወቅም ግጭቱ እየከፋና እየተወሳሰበ መሆኑን ያሳያል። በኢየሩሳሌም ቴላቪቭና በአካባቢው በአሁኑ ወቅት ያለውን ሁኔታ እንዲያስረዱን በእስራኤል ፓርላማ ወይም ኬንሴት አባሏን ዶክተር ጸጋ ፈንተው መላኩን አግኝተን አነጋግረናል። ባልደረባዬ ኤደን ገረመናት ያነጋገረቻቸው እንደሚከተሉ ይቀርባል።
በጣም ነው የማመሰግነው ዶክተር ጸጋ። እስቲ ሙሉ ስሞትና አሁን ያሉትን ኃላፊነት ይግለጹልኝ በአሁኑ ሰዓት።
አዎ፣ እኔ የፓርላማ አባል ነኝ። የሊኩድ ፓርቲ ማለት በጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚመራው የፖለቲካ ፓርቲ አባል ነኝ። ስሜ ዶክተር ጸጋ ፈንታሁ መላኩ።
በጣም ነው የማመሰግነው ዶክተር። አሁን እንግዲህ ቀደም ብለው እንደነገሩኝ ከከተማ እየወጡ ነበረ፣ ግን እስቲ ያሉበትን ሁኔታ ያስረዱኝ። ከየት ወዴት እየሄዳችሁ ነው? በምን አይነት ሁኔታ ላይ ናችሁ ያላችሁት?
እንግዲህ እኔ የነበርኩት ኢየሩሳሌም ነው። ከኢየሩሳሌም ከተማ የአስር ደቂቃ ወጣ ብሎ የምኖርበት ቤት እና የነበረው ሁኔታ ያው ኢራን ወደ 180 አሁን ሚሳይሎችን ተኩሳለች። ግን የእስራኤል አምላክ ይመስገንና በአንድም ሰው ላይ ጉዳት አልደረሰም። አብዛኛውንም የእስራኤል ጸረ ሚሳይል በአየር ላይ እንዳለ ሊበታት ነው ችሏል። ጉዳት አልደረሰም። ያው እንግዲህ ያለንበት ተጨባጭ ሁኔታ እንደሚታወቀው ኢራን በተለያዩ አቅጣጫዎች ሽብር ፈጣሪዎችን በማጠናከር በመርዳት እስራኤልን ማጥፋት ነው የምትፈልገው። አንደኛው ትልቁ የሽብር ፈጣሪ ድርጅት በእስራኤል ሰሜናዊ ክፍል ሊባኖስ ውስጥ የሚገኝ የሂዝቡላ ሽብር ፈጣሪ ድርጅት ነው። ሌሎቹ ደግሞ በደቡብ ክፍል የሐማስ እና ጂሃድ እስላም ያሉ፣ ከዛም የመን ሁቲም አሉ፣ ኢራቅም አሉ፣ ከዛም የፍልስጤማውያኖችም አሉ ኢራን ጨምሮ። እና በአጠቃላይ የኢራን መንግስት በሰባት አቅጣጫ በኩል እስራኤልን ተዋግቶ ለማጥፋት ነው የሚሞክሩት።
በዛሬው ዕለት ስንት ሰዓት ላይ ነው ጥቃቱ የተጀመረው? በምን አይነት ሁኔታ ላይ ወይም ምን እያደረጉ ነበረ ጥቃቱ በደረሰበት ሰዓት?
እኔ በአጋጣሚ ነበርኩትኝ ኮፊ ሾፕ ነበረ ከስራ ባልደረቦች ጋር ከረዳቶች ጋር ቁጭ ብለን ቡና እየጠጣን ነበር እና የማስጠንቀቂያ ሳይነር በእያንዳንዳችን በሞባይል ይላካል የእስራኤል የደጀን ክፍል ጦሩ እና በሚልክበት ሰዓት ሁላችንም ከዛ ወደ መጠለያ ቦታ እንሄዳለን። በአሁኑ ሰዓት ሁሉም ቦታ ላይ መጠለያ አለ። ድሮን ቢሆን የሚሰሩ ቤቶች አሉ። ኮፊ ሾፕም ከሆነ የትም ቦታ መጠለያ ስላለ ወደ መጠለያ ገባን። ወደ 30 ደቂቃ ነው የቆየነው መጠለያ መሆኑ ነው።
ይሄ በስንት ሰዓት ይሆናል በግምት?
ከ5 ሰዓት በፊት
አሁን በእስራኤል ሰዓት አቆጣጠር 5 ሰዓት ነው።
አቆጣጠር ከምሽቱ 8 ሰዓት ተኩል ነው። የትም ቦታ ሆኖ ሰው በቅርቡ ባለበት ምን ጊዜ መጠለያ ስላለ በሞባይል መልክቱ ሲደርስ ወዲያውኑ ደወላለ፣ ሁሉም ሰው ይገባል። ከዛ ሆነው እንግዲህ በአጋጣሚ ሆነው እኔ በነበርኩበት ቦታ ነገ ነው፣ ነገ ምሽት የዘመን መለወጫችን ነው። የአይሁዳን የዘመን አቆጣጠር ወይም አዲሱ ዓመት የሚጀምረው ነገ ምሽት ነው እና ከዛ በፊት 10 ቀን ቀደም ብሎ ይቅርታ የሚደረግበት የጸሎት ጊዜ ነበር የሚሆነው። እና አጋጣሚ ሁላችንም መጠለያ ገብተን ይህን የተለመደውን ሃይማኖታዊ ጸሎት ነው ያደረስነው። እና ይሄ ነው የነበረው።
እና እስቲ የማህበረሰቡ ስሜት ምን ይመስላል? አብሮ በመጠለያ ውስጥ የነበሩት ምን ያክል ሰዎች ነበሩ? ስሜታቸውስ ምን ይመስላል? መቼም ጦርነት እንደሚታወቀው ከባድ ነገር ነው፣ በተለይ ለሲቪል ማህበረሰብ። ከዛ አንጻር ያለው ምላሽና ድባብ እስቲ ይንገሩኝ።
አዎ እንግዲህ በእስራኤል ሀገር የተለመደ ነው። እንዳጋጣሚ ሆኖ መቼም ምንድነው ኑሯችን በዚህ ጉዳይ ላይ የለመደ እና ሁሉም ሰው የተለማመደው ስለሆነ ያው ሩጦ እንገባለን። ጊዜ መስጠት የለብንም፣ መናቅ የለብንም። እኔ ላይ ይደርስም አይባልም እና ሁሉም ሩጦ እንገባለን። የሚጸልያለ መነጋገር አለ፣ የለመድነው ነው ህብረተሰቡ። ሌላው መዘንጋት የሌለብን በእስራኤል ሀገር የእስራኤል መከላከያ ኃይል ሙሉ በሙሉ የህዝቡ ነው። ማለት የእስራኤል ህዝብ በሙሉ በእስራኤል ብሔራዊ ውትድርና ያገለግላል እና ይሄ አብሮ ከህብረተሰቡ ጋር የሚኖር ህይወት ስለሆነ የተለመደ ነው።
እሺ ዶክተር ጸጋ ስለነበረን ቆይታ እጅግ አብዝቼ ነው የማመሰግነው።
አመሰግናለሁ። ጤና ይስጥልኝ።
አድማጮቻችንና ተመልካቾቻችን በመካከለኛው ምስራቅ ወቅታዊ ሁኔታን በተመለከተ የእስራኤል ፓርላማ ኬንሴት አባሏን ዶክተር ጸጋ ፈንታው መላኩ የሰጡን አስተያየት ነበር የተስተካከለው የቆያችሁት። ለቃለ ምልልሱ የባልደረባ ሄደንና ዶክተር ጸጋ ፈንታውን አመሰግናለሁ ለሰጡን ሐሳብ። በተያዘ ዜና በኢራን በተኮሱ ሚሳኤሎች እስካሁን የደረሰ ጉዳት ባይኖርም በሌላ በኩል በቴል አቪቭ በስለትና ሽብርተኞች ተብሎ በጠሯቸው ሁለት ግለሰቦች በከፈቱት ተኩስ 6 ሰዎች ሲገደሉ ሌሎች 9 ሰዎች መቁሰላቸውን ደግሞ ተዘግቧል። አሁንም ከአሜሪካ ድምጽ እየተላለፈላችሁ የሚገኘው ዝግጅታችን ይቀጥላል። አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት ከአሜሪካ ድምጽ የተላለፈላችሁ የሚገኘውን የማክሰኞ ምሽት ዝግጅታችን ነው። ዝግጅቶቻችን ከመጠናቀቃችን በፊት የበዛሬው ዝግጅታችን ላይ ወደ እናንተ የደረሱ ዘገባዎችን ዋና ዋና ጉዳዮችን ላስታውሳችሁ። በአማራ ክልል ባለፉት 3 ዓመታት እየጨመረ የመጣው በሰላማዊ ሰዎች ላይ የሚፈጸም የእገታ ወንጀል ከአሳሳቢ ደረጃ ላይ ደርሷል ሲል የክልሉ ፖሊስ ኮሚሽን አስታውቋል። በኮሚሽኑ የሚዲያ ጉዳዮች ዋና ክፍል ኃላፊ ኮማንደር መሳፍንት ሸቴ ለአሜሪካ ድምጽ እንደተናገሩት ባለፈው ዓመት ብቻ ከ287 በላይ የእገታ ወንጀሎች ተፈጽመዋል ብሏል። የአፍሪካ ዲያስፖራዎች ለአሜሪካ ምርጫ ምን ይላሉ የሚለው ሌላው ዘገባችን ነበር። ምክትል ፕሬዚዳንት ካማላ ሃሪስ ወደ ፕሬዚዳንታዊ ምርጫ ፎክር ከመግባታቸው በፊት ከዩናይትድ ስቴትስ መራጮች ገሚስ ያሉ በፕሬዚዳንት ባይደን እና በቀድሞ ፕሬዚዳንት ትራምፕ ደስተኛ እንዳልነበሩ ከህዝቡ የተሰበሰቡ አስተያየቶች ያሳያሉ። ያሳለፍነው ሚያዝያ ወር ላይ በዚህ ምርጫ ድምጻቸው መስጠት እንደማያስቡ የገለጹልን አንድ የአፍሪካ ዲያስፖራ ማህበረሰብ አባል አነጋግረን ነበር ሲሆን አሁን ላይ በድጋሚ አግኝተናቸው ሐሳባቸውንም አካፍለውን ይህን ዘገባ ወደ እናንተ አድርሰናል። በአሜሪካ ምርጫ የምክትል ፕሬዚዳንት እጩ ተወዳዳሪዎቹ ጄዲ ቫንስ እና ቲም ዋልዝ በዛሬው ዕለት የመጀመሪያ እና የመጨረሻ የሆነ ክርክራቸውን ያደርጋሉ። የቪኦኤ ካስተርሰን እጩዎቹ ኒውዮርክ ላይ ሲገናኙ ያነሷቸዋል ተብሎ የሚገመቱ ጉዳዮችን የቃኘበት ዘገባም ወደ እናንተ አድርሰን ነበር። ከሱዳን እርስ በርስ ጦርነት ነጻ በሆነችው ፖርት ሱዳን አብያተ ክርስቲያናት 11 ሚሊዮን ከሚሆኑ የአገር ተፈናቃዮች ለአብዛኞቹ መጠለያ ሆኗል። ራሳቸው ተፈናቃይ የሆኑ አንድ ሃይማኖት መሪ ከዓለም አቀፍ ማህበረሰብ ብዙም ድጋፍ ሳይደረግላቸው ተፈናቃዮችን ለመርዳት የቻላቸው ሁሉ እያደረጉ ነው የሚለው ዘገባችንም ሌላው ወደ እናንተ የደረሰ ነበር። አብራችሁ ስለነበራችሁ በጣም እናመሰግናለን። የማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን ይመስል ነበር። አስማማየ ነው እያስተናገድኳችሁ። አብራችሁ አመሸው። መልካም ምሽት ይሆንላችሁ።